አክሱም አሁንም እንዳለ ነው። ግን ሌላ ተመሳሳይ ተሰርቶለታል እዛ ዋሽንግተን ያለው ነው የሚሉኝ። አሁን ደግሞ ወደ ጋዜጦች አካባቢ መጽሔቶች አካባቢ ላይ ነው እየተሽጋገር ነው ያለ ነው። እዚህ ጋር በስፋት ከሚታዩት ጋዜጦች መካከል ቀዳማዊ ኃይለ ሥላሴ ከስልጣን ወረዱ፣ ጊዜ ወታደር አስተዳደር ታወጀ፣ ጊዜ ወታደር አስተዳደር ለቀዳማዊ ኃይለ ሥላሴ ተገልጾላቸው ተስማሙ ይላል። ወታደር አስተዳደር ደግ ሹመት ሰጠ።
ሹክሹክታ ራዲዮ ጣቢያ በአማርኛ ቋንቋ የሚያስተላልፍላችሁን ዝግጅት አሁን ጀመረ። አስተናጋጅና አቅራቢ ወርቁ አያለ።
አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ያልኩኝ ከዚህ ከሲአይቲአር 101.9 ኤፍኤም የዛሬውን ዝግጅት አቀናብሬ ማቀርብላችሁ ወርቁ አያለው ነኝ። እንኳን ለሳምንቱ አደረሳችሁ። ትንሽ ቀዝቀዝ ይላል። ምንም ቢሆን እንግዲህ የኔ ሬዲዮ በሙዚቃና ባንዳን ከታሪክ ማህደርና እንዲሁም ከውድ ድንቅ የሆነችው ከሲልቪያ አሰፋ ከኢታሊ ከሰፋኒት አሰፋ ስለ ሲልቪያን ታሪክ ታቀርብልናለች። ከዛም ባሸከራ አንዳንድ ማስተዋወቂያዎች አሉ። እንደምታቁት ጊዜ ሁሉ ጊዜ ማዝናናችሁ ሙዚቃ አለ። ስለዚህም እስቲ እንዳው አሁን እንደ ሞቅ ባለ ሙዚቃ ልጀምርላችሁ። እነሆ ሙዚቃ
فكرنش سلانچ سي ورا بسمش زفنو سي درا يلا يش سناش سي سما اي كرم مالتو بلما اواسا بلما سي دما بلما نو كاي راسون اترشنن اواسا بلما
I was
አድማጮቻችን እንግዲህ ወደ ዋናው ፕሮግራማችን ይሄድኩኝ። በተለይ ዛሬ ጠፈብ ያለ ፕሮግራም ይኖረኛል። ከታሪክ ማህደር አሁን ቀጥታ ወደ ደበበት ሁሉ እንሄድና የመጨረሻውና አጠር ባለ ሁኔታ ስለ አበበ ቢቂላ ይጨርስልናል። በዛሬው ቀን በእውነቱ ስለሱ ጥሩ መስማቱ መልካም ነው። ከዛ በመቀጠል እንዲሁም ደግሞ ሰፋኒት አሰፋ ስለ ሲልቪያን ፓንከር ፓንክራ ያንን ክሊፕ አሰማችኋለሁ። ሰፋኒስ አሰፋ ከኢታሊ ነው። በእውነት ጥሩ ታሪክ ነው። ስለ ሲልቪያን ብሰሙ መልካም ነው። ከብዙ ታሪክ አንባቢዎች ጠይቄ በእውነት ስለ ሀገራችን በጣም ታሪክ ያለው ነው። ይህን እናትረው። ሌላው ደግሞ በትላንትናው ምሽት እንዲሁም በላሊበላ ምግብ ቤት ውስጥ የብርቱካን ሚደክሳ ከእስር ቤት መፈታት ምክንያት በማድረግ ኤምፒ ወይንም ሜምበር ኦፍ ፓርላመንት አባል በፒተር ጁላይን ያደረጉትን ንግግር አሰማለሁኝ። ጠቅላላ የፒተርን ሳሰማ ሌሎቹ ወገኖችና አንዳንድ ክልብ ክልቦችን አሰማለሁ። ነገር ግን ጠቅላላ ስለ ላሊበላ የተደረገውን እንደምታውቁት በጣና ሬዲዮ ለሚቀጥለው ሳምንት ከነ ራጆ የተናገሩትን በሙሉ በጣና ሬዲዮ ይቀርባል። ዛሬ ግን የፒተር ጁሌን ጠቅላላ ያለች አንዳጭር መልእክት ስለ እሷ የተናገሩን አቀርባለሁ። ይህ እንደዚህ እንዳለ እንግዲህ የተለያየ ሙዚቃዎችን እያሰማኋችሁ ጥሩ እንዝናናለን። የዛሬውን ዝግጅት አቀናብሬ ማቀርብላችሁ ወርቁ አያሌው ነኝ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እስቲ ወደ አቶ ደበበ እንሄዳለን። ስለዚህም እንግዲህ አቶ ደበበ መስመር ላይ ይኖራል። የሱን ደግሞ በተለመደው በአበበ ቢቂላ መግቢያ እናደርጋለን።
አበበ ቢቂላ running without track shoes. For the first time in Olympic history, the Ethiopian national anthem.
The International Friendship Run, held the day before the New York City Marathon, is a wild and wonderful affirmation of the universality of the sport of running. One of the highlights of the day takes place before the run. Presentation of the Abebe Bikila Award to an individual who has made an outstanding contribution to distance running, particularly through a spirit of deep commitment to the sport. The award is named for Abebe Bikila of Ethiopia, the two-time Olympic marathon champion who is most famous for winning in Rome in 1960 in bare feet.
Abebe Bikila. In Africa è l'ora della beverata, delle gazzelle e dei leoni. Si infilano in una tremula galleria di fuoco. La maratona scorre per l'Appia antica. Verso il trentesimo chilometro Abebe Bikila va in testa. Impone il suo ritmo. Implacabile è il moto violare dei suoi piedi.
አድማጮቻችን አሁን አቶ ደበበ መስመር ላይ ነው። ስለ አበበ ቢቂላ ያጠቃልልናል።
አመሰግናለሁ። አድማጮች እንደምን ከርማችኋል በማለት ዝግጅቴን እየጀመርኩኝ ላለፈው ሶስት ተከታታይ ሳምንታት ስንሰማው የነበረው የአበበ ቢቂላ የህይወት ታሪክ ዛሬ የመጨረሻውን አጭር ክፍል በማቅረብ የማጠናቀቅ ሲሆን ባለፈው ሳምንት ካቀረብኩት ዝግጅት ላይ ወደኋላ በመመለስ ከወደ መጨረሻው አካባቢ ለማስታወስ ብንሞክር አበበ በደረሰበት የመኪና አደጋ ምክንያት እንግሊዝ ሀገር ስቶክ መንቪል ሆስፒታል ተልኮ ሕክምናውን ለረጅም ጊዜ ሲከታተል ቆይቶ የጤንነቱ ሁኔታ በከፍተኛ ደረጃ ቢሻሻልም ቅሉ በአደጋው ምክንያት ለአንዴም ሆነ ለመጨረሻ አበበ መራመድ እንደማይችል አሳዛኝና አስደንጋጭ መርዶ ተነግሮት የተቀረው ህይወቱን በዊልቸር ላይ በመቀመጥ እንዲያሳልፍ ተፈርዶበት ወደ አገሩ መመለሱን የሚያወሳ እንደነበረ ሁላችንም የምናስታውሰው ነው። ዛሬ የዚሁን ክፍል ተከታይ በማሰማት የአበበን ህይወት ታሪክ በሚመለከት ያዘጋጀሁትን እደመድማለሁ። ካደጋው በኋላ አበበ በ1972 በሙኒክ ከተማ በተካሄደው ኦሎምፒክ ላይ የክብር እንግዳ ሆኖ በመጋበዝ በኦሎምፒክ ውድድር የተገኘ ሲሆን በዚህ ውድድር ከፍተኛ ግምት ተሰጥቶት የነበረው የቅርብ ጓደኛው ማሞ ወልዴ የአንደኛ ደረጃውን አጥቶ ሶስተኛ ሲወጣ በታዛቢነት የተመለከተ ሲሆን የዚህ ኦሎምፒክ ማራቶን አሸናፊ የሆነው አሜሪካዊ ፍራንክ ሾርተር ሜዳሊያውን ከተሸለመ በኋላ ቀጥታ ወደ አበበ ሄዶ ለአበበ ያለውን ከፍተኛ ክብር ገልጿል። አበበ ኦክቶበር 1973 በአዲስ አበባ ከተማ በ41 ዓመቱ ከአራት ዓመት በፊት በደረሰበት የመኪና አደጋ ምክንያት ከዚህ ዓለም በሞት የተለየ ሲሆን ከ65,000 ህዝብ በላይ እና የአገሪቷ ንጉሥ በተገኙበት ህዝቡ የአገሪቱን ጀግና በእንባ እየተራጨ ለአንዴም ለሁሌም ተሰናብቶታል። የአበበ አስክሬን በቅዱስ ዮሴፍ ቤተ ክርስቲያን ያረፈ ሲሆን ይህ ቀን በኢትዮጵያ የሀዘን ቀን ተብሎ እንዲታወስ ተደርጓል። ለማጠቃለያ ያህል ዓለም እንደ ዛሬው ባልጠበበችበት ጊዜ ኢትዮጵያ ከቀደሙ ኃይለሥላሴ ዘመነ መንግስት በፊት በሯን ለሌላው ዓለም ዘግታና ራሷን አግላ የኖረች አገር ስትሆን በቀደሙ ኃይለሥላሴ ዘመን በአልጋ ወራሽነታቸውና ንጉሥ ከሆኑም በኋላ የአገሪቷን የውጭ ፖሊሲ ዘመናዊ በሆነ መልኩ በማዋቀር የቆንስላና ኤምባሲ ጽሕፈት ቤቶች በየአገሩ በመክፈት ራሳቸውን በዓለም ዙሪያ በመዘዋወራቸው ምክንያት ብዙ ሰዎች ስለ ኢትዮጵያ በመጠኑ ግንዛቤ ለማግኘት ችለው ነበር። አበበ ቢቂላ በ1960 ሮም ኦሎምፒክ በባዶ እግሩ ሮጦ ማሸነፉን በዓለም ሕዝብ ከተደመጠ በኋላ ግን አብዛኛው የዓለም ሕዝብ ኢትዮጵያ የት እንደምትገኝና ስለ ኢትዮጵያ ማንነት ለማወቅ ባደረባቸው ጉጉት መሰረት የዓለም ካርታንና የታሪክ መጽሐፍትን ለማገላበጥ በመገደዳቸው ስለ ኢትዮጵያ ጥሩ ግንዛቤ ሊያገኙ ችለዋል። ይህንን ሁኔታ በእኛ ጊዜ እንኳን በተጨባጭ ለማረጋገጥ የበቃን ሲሆን ሰዎች ከየት አገር ነህ ወይም ነሽ ብለው ሲጠይቁን ከኢትዮጵያ በማለት ለምንሰጠው መልስ ቢቂላ ወይም ኃይለ ሥላሴ በማለት ለመልሳቸው ጥያቄ በመሰንዘር ነው። እንግዲህ አንድ አገር ራሱን ለሌላው ዓለም በቱሪዝም ሆነ በሌላ መልኩ ለማስተዋወቅ ብዙ ጥረትና ጊዜ ከመጠየቁን ባሻገር ስፍር ቁጥር የሌለው ገንዘብ ማፍሰስን የሚጠይቅ ከመሆኑም በላይ ይህ ሁኔታ ተሟልቶ እንኳን የታሰበውን ግብ ለመምታት ማለት አገሪቷን በመላው ዓለም በሚገባ ለማስተዋወቅ እጅግ አስቸጋሪ ይሆናል። አበበ ግን በሮምና በቶኪዮ ባስመዘገበው ድል አገሪቷን በዓለም ላይ ከአጥናፍ እስከ አጥናፍ እንድትታወቅ ያደረገ የኢትዮጵያ የበኩር ልጇ ነው። አድማጮች፣ ሊታወቅ የሚገባው ዋና ነገር በፊት የነበሩ ሆኑ አሁን ያሉት ምርጥ አትሌቶቻችን በአሸናፊነት ብዙ ሜዳሊያዎችን በመሸለም የአገሪቷን ሰንደቅ ዓላማ በአሸናፊነት ከሁሉም በላይ ከፍ ብሎ እንዲውለበለብ ያደረጉ ቢሆንም አበበ ቢቂላ ከሌሎቹ ታዋቂ አትሌቶች የሚለይበት ዋናው ምክንያት ግን ኢትዮጵያን በዓለም ላይ ከአጥናፍ እስከ አጥናፍ ያስተዋወቀ የጀግኖች ጀግና በመሆኑ ነው። ታዲያ ለአገሩ ይህን ያህል ከፍተኛ ውለታ ለሰራ ጀግና ኢትዮጵያ ተገቢው ምላሽ ሰጥቷ ይሆን? በእውነቱ ለዚህ ምላሽ አንደበት ሆነ ብዕር የሌለኝ በመሆኑ ፍርዱን ለአድማጮች በመተው በቅርብ ጊዜ በ2007 እንደ ፈረንጆች አቆጣጠር ይመስለኛል በአበበ ቢቂላና በማሞ ወልዴ ሐውልቶች ላይ የደረሰውን አስጸያፊ ድርጊት ሳላውሳ ባልፍ ታሪክም ሆነ ሕሊናዬ ስለሚወቅሰኝ እስቲ ይህንን የሚያሳፍር ድርጊት ላውሳችሁ። በመጀመሪያ ደረጃ የአበበ ሆነ የማሞ ወልዴ ታሪክ ሽልማቶች ሆኑ ሐውልቶች የማንም ንብረት ሳይሆኑ የኢትዮጵያ ሕዝብ ንብረቶች ናቸው። የነዚህ ጀግኖች ታሪክ ካስፈላጊው ሰነዶችና ቁሳቁሶች ጋራ ተሰብስቦ ሙዚየም ውስጥ በመካተት ሐውልቶቻቸው በግልጽ በአደባባይ ላይ ተቀርጸው በሚገባ እንክብካቤና ጥበቃ ተደርጎላቸው ለመጪው ትውልድና ለቱሪስቶች በአግባቡ መቀመጥ ሲገባው ነገሩ የተገላቢጦሽ ሆኖ አገር ወዳድ ግለሰብ ያሰሩላቸውን የመታሰቢያ ሐውልት ግለሰቢውን ቡድን ምክንያቱ እስካሁን በይፋ ባልታወቀ ጉዳይ ለሀገራቸው ከሚገባቸው በላይ ድንቅና አስገራሚ ስራዎችን ሰርተው ለዘላለም ያሸለቡትን የኢትዮጵያ ጀግኖች ጨለማን ተገን በማድረግ ሰላማዊ እንቅልፋቸውን በመንሳት ሐውልቶቻቸውን በአካፋ በዶማና በመዶሻ እንዲያፈራርሱ አሳልፈን መስጠታችን የሚያሳፍር ሁላችንንም የሚያስጠይቅና የሚያስተዛዝብ ነው። ለማንኛውም ይህንን ቆቅልሽ ጊዜ ይፈተዋል። ለነገሩማ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ሆነና ነገሩ እንጂ እኛ በጀግኖቻችን ይህን ያህል ጭካኔ ይፈጸምን እንጂ የውጭው ዓለም እነዚህን ጀግኖች በማክበርና በመውደድ በስሞቻቸው ድልድዮችን ሲሰይሙና በመገናኛ መሳሪያዎቻቸው ቀንና ማታ ገድሎቻቸውን ሲያወሱ ይውላሉ። ለዚህ ምሳሌ የምንጠቅሰው ባለፈው መስከረም ወር በጣሊያን ሀገር የሮም ከተማን ከሜዲትራኒያን ባህር ጋር የሚያገናኘውን ድልድይ ጣሊያኖች ለአበበ ቢቂላ መታሰቢያ በስሙ የሰየሙ ሲሆን በስፔን ሰሜናዊ ክፍል ኢልጎልባር በተባለች ከተማ ደግሞ ማሞ ወልዴ በ1963 64 67 እና 68 በአገሪቷ በተደረገው የሀገር አቋራጭ ውድድር ሁሉንም አሸናፊ ከመሆኑም በላይ የመጀመሪያው አፍሪካዊ ተወዳዳሪ በመሆኑ 1 ሜትር ከ80 ሴንቲሜትር ከፍታ ያለው በአሉሚኒየም የተሰራ የማሞ ወልዴ ምስል ለመታሰቢያነት በከተማው ቆሞ ይገኛል። ለመሆኑ እኛ መቼ ይሆን ኢትዮጵያን የገደሉ መንከባከብ ትተን ለሞቱላት የሚገባ ክብርና እንክብካቤ ብናረገው? ለነገሩማ ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ተብሎ የለ? አድማጮች፣ አበበ በ1973 ማሞ ወልዴ በ2002 ከዚህ ዓለም በሞት ከተለዩ በኋላ አቶ አብሰሎም ይደጉ የሚባሉ አገር ወዳድና የታወቁ የስፖርት አፍቃሪ በግል ገንዘባቸው ያበበንም ሆነ የማሞን የመታሰቢያ ሐውልት ያሰሩ ሲሆን ያበበን ሐውልት ለ34 ዓመታት የማሞን ለ5 ዓመታት በግል ገንዘባቸው ጠባቂ ቀጥሮ ሲያስጠብቁ የኖሩ ሲሆን ጠባቂው ከ20 ዓመታት አገልግሎት በኋላ ታመው በመሞታቸው በምትካቸው ሰው ባለመተካቱ ምክንያት የጀግኖቹን ሐውልት ግፈኞች በግላጭ በማግኘታቸው ለማፈራረስ መቻላቸውን አቶ አብሰሎም ለጋዜጠኞች ከሰጡት መግለጫ ለማወቅ ተችሏል። አቶ አብሰሎም አሁንም እንደገና የጀግኖቹን ሐውልት የሚያሰሩ መሆናቸውን በመናገር ያረጋገጡ ቢሆንም ባለፈው ወር በአዲስ አበባ ከተማ የአበበ ቢቂላ 50ኛ ዓመት በዓል በተከበረበት ወቅት ሐውልቱን ቤተሰቦቹ አሰርተው ማስመረቃቸው ታውቋል። እንግዲህ አድማጮች፣ በኢትዮጵያዊነታችን የአበብንም ሆነ የማሞን ሕይወት ታሪክ ማወቅ መብታችን ብቻ ሳይሆን ግዴታችንም መሆኑን መርሳት የሌለብን መሆኑን ለማስታወስ እየሞከርኩኝ ስለ አበበ ቢቂላ ሕይወት ታሪክ በሚገባ የተሟላ መጽሐፍ በእውቁ የስፖርት ጋዜጠኛና ደራሴ ቤር ፉት ራነር ዘ ላይፍ ኦፍ ማራቶን ሻምፒዮን አበበ ቢቂላ ባይ ፖል ራምበል የሚለውን መጽሐፍ በማንበብ ጥሩ ግንዛቤ ማግኘት የሚቻል መሆኑን ሳልጠቁም አላልፍም። ይህ መጽሐፍ በቻፕተር መጽሐፍት መደብር 24 ብር ከ50 ካናዳ የሚገኝ ሲሆን መጽሐፉ የ2006 የስፖርት መጽሐፍ አሸናፊ በመባል ተሰይሟል። ስፖርትስ ቡክ ኦፍ ዘ ይር አዋርድ 2006። በመጨረሻ ለመሆኑ በወንዶችና በሴቶች ማራቶን የዓለምን ክብረ ወሰን የያዙት ታዋቂ አትሌቶች እነማን እንደሆኑ ያውቁ ኖረዋል? በሴቶች እንግሊዛዊቷ ፓሜላ ራድክሊፍ አፕሪል 13 2003 በለንደን ማራቶን 2:15:25 በመሮጥ እስካሁን የሴቶችን ማራቶን ክብረ ወሰን የያዘ ሲሆን በወንዶች ታዋቂው ኢትዮጵያዊ ኃይሌ ገብረስላሴ ሴፕቴምበር 28 2008 በበርሊን ማራቶን 2:03:58.2 በመሮጥ እስካሁን የዓለምን የማራቶን ክብረ ወሰን እንደያዘ ይገኛል። በመጨረሻ አድማጮቻችን፣ የአበበ ቢቂላን ሕይወት ታሪክ በተመለከተ ላቀረሙ ጥያቄዎች መልሱ ከሕይወት ታሪኩ ዝርዝር መግለጫ ውስጥ በሚገባ መመለሱን እየጠቆምን አድማጮቻችን በጥያቄና መልሱ ላይ ለምን ተሳስቶ እንዳላደረጉ ነገሩን ቆቁልሽ ይሆንብን ሲሆን ስለ ፕሮግራማችን ከአድማጮች የሚሰነዘር ገንቢ አስተያየት ካለ መስታወቶቻችን አድማጮቻችን እንደመሆናችሁ መጠን ሊታረም የሚገባውን ነገር ካለ ለማረም ወደ ኋላ የማንል መሆናችንን በዚህ አጋጣሚ በማሳወቅ የአድማጮቻችን ከአድማጭነት ወደ ተሳታፊነት መሸጋገር ለፕሮግራማችን መሳካት ከፍተኛ አስተዋጽኦ ያለው ለመሆኑ አሁንም በድጋሚ ለመጠቆም እንወዳለን። እንግዲህ አድማጮቻችን የሰማኑን በልቦናችን ያሳድርልን ብለን በሚቀጥለው ሳምንት እስክንገናኝ ድረስ ለዛሬው አዘጋጀሁትን ፕሮግራም በዚህ በማጠቃለል ለባለ ረፍቶች መልካም ረፍት፣ ለባለ ስራ መልካም የስራ ቀን በማለት በዚሁ ሰናበታለሁ። ደበበ
አመሰግናለሁ። አቶ ደበበ በእውነቱ ስለ አበበ ቢቂላ ትልቅ ትምህርት ነው ያገኘነው፣ ብዙም አናቀው ነው ያገኘነው። ስለዚህ በእኔና በዚህ በሬዲዮ ስቴሽንና እንዲሁም በአድማጮቼ ስም በጣም እናመሰግናለን አቶ ደበበ እና በጣም አመሰግናለሁ። አድማጮቻችን እንግዲህ አሁን አንድ ማስታወቂያ ከሰማ በኋላ ወደ እንዲሁም ደግሞ ወደ ሰፋኒ ታሰፋ ከኢታሊ የሰማችሁን ስለ ሲልቪያ ፓርከር ማሰማችሁን አሰማችኋለሁ። አን በሁለት ክፍል ከፍያለሁ እና ከዛ በኋላ ከዚህ ማስታወቂያ አንድ ዘፈን እንደገና ደግሞ በማለት ወደ ትላንትናው ተካሄደው ፒተር ጁሊየም እና ጥሩ ሙዚቃዎችን አሰማችኋለሁኝ። እንግዲህ ወደ ዋናው በዚህ በስቴሽን በሚገኘው ማስታወቂያ ላይ እነሆ።
Life is hard. The world is cold. You're always too young. And then too old. But we've changed all that. Escape from life at the new Waves on How concert series, where you're never too young or too old to rock out with Vancouver's most amazing bands each Friday and Saturday night from 8 p.m. till midnight. Sponsored by Covenant House. Come enjoy the show and donate to Covenant House's Street Youth Services program. Join the Waves on How Facebook group for all the info. Waves on How is not responsible for smiling, laughing, singing, dancing, or sudden outbursts of complete happiness that may be caused by the Waves on How concert series.
Vibro gonder yahnach kamakach vibro karet
yawiwe
karet
yawiwe
abai bari koram haram namatena
o yelana
achamwan shinga hatyusha we tae shirhana
namana pole
shaytai bittim tadi gimi mesarna
biru yokena
gegera azrakena wiyo wiyena chizana
chemer kamona katira bewe
tetana
ya wiwe ya wiwe
ya wiwe
ya wiwe ya wiwe
yena tira bewe
akatana
ya wiwe ya wiwe
ya wiwe
ya wiwe ya wiwe
አድማጮቻችን እንግዲህ ይህን ጉራግኛ በዚህ ያቋርጥና 14 ደቂቃ ስለሆነ አዲስ ሰፈን ስለሆነ ለሚቀጥለው እናሰማለን። ሌላው ደግሞ የኢትዮጵያን ኮሚኒቲ ቅዳሜ የሚቀጥለው ቅዳሜ ኦክቶበር 23, 2010 ከ3 PM እስከ 6 PM ድረስ Collingwood Neighborhood House 5280 Joseph Street Vancouver ትልቅ የኮሚኒቲ ስብሰባ ያመቱ ሪፖርት እና እንዲሁም ደግሞ ምርጫ ስለመካሄድ በዛ እንዳትቀሩ ይያልኩኝ። አሁን እስቲ ወደ ሰፋኒት አሰፋ ስለ ሲልቪያን የተናገረችውን በሁለት ከፍያለሁ። አንደኛው ፓርት አሰማችኋለሁ። እንደው እንግዲህ ለሚቀጥለው እንግዲህ ከዛ ባሻገር የፒተር ጁሌንን ካሰማን በኋላ ጥሩ ጥሩ ሙዚቃዎችን እንጫወታለን። አሁን የሲልቪያን ፓከርን ታሪክ ላሰማችሁ።
ስቶሪያ ዲ ሲልቪያ ፓንክረስት ላ ብሪታኒካ ሲልቪያ ፓንክረስት ኤሮኒያ ደለ ኢትዮጵያ ናታኔል 1882 è morta il 27 settembre 1960 secondo calendario europeo. È stata sepolta con tutti gli onori come grande eroina dell'Etiopia ad Addis Abeba. Al suo funerale erano presenti anche l'imperatore dell'Etiopia Haile Selassie, il principe ereditario Al-Gaurash con tutta la famiglia imperiale. È stata sepolta nel cattedrale Kedete Selassie. Secondo il calendario etiopico, il suo 50° anniversario sarà il 17 settembre 2003. Verrà ricordata con una grande cerimonia in Etiopia Addis Abeba. ወይዘሮ ሲልቪያ ፓንክረስት እንግሊዛዊቷ የኢትዮጵያ ጀግና። ይህ አጭር ጽሑፍ የሚያተኩረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወለተ ክርስቶስ ተብላ በተሰየመችው የዓለም ስሟ ሲልቪያ ፓንክረስት በሆነው ኢትዮጵያ በፋሽስቶች በተወረረችበት ጊዜ ከዚያ በኋላ ሌሎች ቅኝ ገዢዎች ሊቀራመጧት በቋመጡበት ዘመን በሚያስደንቅ ጀግንነት 20 ዓመት ሙሉ በታገለችው በተከበረች ወይዘሮ የህይወት ታሪክ ላይ ተመሰረተ ነው። የዚህ ጽሑፍ ዋናው ዓላማ ሲልቪያ ፓንክረስት በዜግነት እንግሊዛዊት ብትሆንም በተጨባጭ ተግባሯ ግን የኢትዮጵያ ጀግና የነበረች ስለመሆኑ ግንዛቤ እንዲዳብር ለማድረግና እስካሁንም ተዘንግቶ የቆየው ልዩ መታሰቢያ እንዲቆምላት ለማስተሰ ሲልቪያ ፓንክረስት እንደ አውሮፓ አቆጣጠር በ1882 እንግሊዝ ሀገር ተወልዳ ከዚህ ዓለም በሞት የተለየችው እንደ አውሮፓ አቆጣጠር መስከረም 27 ቀን 1960 አዲስ አበባ ነበር። አስከሬኗም የተቀበረው ወለተ ክርስቶስ ተሰኝታ እንደ ታላላቅ አርበኞች ቀዳማዊ ኃይለ ሥላሴ፣ ልዑል አልጋ ወራሽ አስፋ ወሰንና ሌሎች ክብራን በተገኙበት በቅድስት ሥላሴ ቤተክርስቲያን ነው። የ50ኛው ዓመት መታሰቢያ መስከረም 17 ቀን 2003 ዓመተ ምህረት ይከበራል ማለት ነው። ከዚህ በታች በዝርዝር እንደሚቀርበው ለኢትዮጵያ ነጻነት ፋሽስቶችና በጊዜው የነበሩት የእንግሊዝ መንግስት ኢትዮጵያውያን ለመቆራረስ የነበራቸውን ዓላማ በመቃወም ጭምር በሙሉ ቆራጥነት ባከናወነችው ከፍ ያለ ተጋድሎና ያስገኘችው አመርቂ ውጤት የኢትዮጵያ ሕዝብ ባለውለታዋ መሆኑን እንዲታወቅ ለማድረግ ነው። በተጨማሪም ሲልቪያ ፓንክረስት ካከናወነቻቸው ከፍተኛ ተግባሮች ውስጥ ልዕልት ፀሐይ ሆስፒታልን ለማሰራት ያስፈለገውን ገንዘብ እንዲዋጣ ማድረጓ፣ የኢትዮጵያ ሴቶች መብት እንዲከበርና ፓርላማውም እንዲሻሻል ያደረገችው ጥረት ሁሉ ይጠቀሳል። ይህንን ለመሰለ ከፍ ያለ ጥረትና ተጋድሎ ተገቢውን ዋጋ የሚከፍል የኢትዮጵያ ሕዝብ ትውልድ ስላለ በወይዘሮ ሲልቪያ ፓንክረስት መታሰቢያ የማቆም የጸረ ፋሽስትና ጸረ ቅኝ አገዛዝ አቋቋመውና ለኢትዮጵያ ያበረከተችው መስዋዕትነት አርአያነት ታውቆና ተከብሮ እንዲኖር ተገቢውን እርምጃ እንዲወሰድ ያስፈልጋል። ሌላው የዚህ ጽሑፍ ትልቁ ዓላማ በሲልቪያ ፓንክረስትም የሚሰየመውን ለኢትዮጵያ ሕዝብ ከፍተኛ ጥቅም የሚያስገኝ የመታሰቢያ አገልግሎት ለማቋቋም ነው። ሲልቪያ እና ኢትዮጵያ እንዴት ተገናኙ? ሲልቪያ እድሜዋ 20 ዓመት ሲሆን የሞዛይክ ስነ ጥበብ ለማጥናት እንደ አውሮፓ አቆጣጠር በ1902 ቬኒስ ከተማ ኢታሊያ ሄዳ ስለነበር ስለ ሀገሩ ያደረባት ልዩ ዝንባሌ ከዚያ ጊዜ ጀምሮ በወጣትነት እድሜዋ የነበራት ትኩረትና ስትታገል የነበረው ዓላማዋ የእንግሊዝ ሴቶችን የመምረጥ መብት እንዲኖራቸው ለማድረግ ቢሆንም እንደ አውሮፓ አቆጣጠር በ1919 ለጉብኝት ቦሎኛ ከተማ ኢታሊያ በነበረችበት ጊዜ የሞሶሎኒ ወንበዴዎች ስኳድሪስ ተራውን ህዝብ ሲደበድቡ ተመልክታ የትግል ትኩረት ፋሽስቶችን በመቃወም ላይ አነጣጠረ። የጸረ ፋሽስት አቋሟም ተጠናክሮ በኢትዮጵያ ጉዳይ ላይ ያተኮረው ግን ኢታሊያ እንደ ኢትዮጵያ አቆጣጠር ታህሳስ 5 ቀን 1934 ወልወል ኢትዮጵያ ላይ በፈጸመችው ወረራ ምክንያት ነበር። ስለ ሲልቪያ ፓንክረስ ብዙ ተጽፈዋል። ለዚህ ጽሑፍ ዝግጅት መሰረት የሆነው ዋናው መጽሐፍ በርቻት ፓንክረስ የተጻፈው ሲልቪያ ፓንክረስ ካውንስል ፎር ኢትዮጵያ 2003 የተሰኘው መጽሐፍ ነው። ሁለተኛም እንዲሁም እንግሊዝ ሀገር በስደት ይኖር ከነበር ኢታሊያዊ ከሲልቪዮ ኮሊዮ ጋር ተፋቅራ ሪቻርድ ፓንክረስ ተወለደ። ኪዳኔ አለማየሁ ነሐሴ 10 2001 ዓመተ ምህረት
አድማጮቻችን thank you ሰፋኒ ታሰፋ ከኢታሊ ሬዲዮ ይራስዋላት ቀደም ብዬ ተናግሬ ያለው ከዛ ነው መታስተላልፈልን። ይሄ እንግዲህ አንደኛው ፓርት ሲሆን የሚቀጥለው ሳምንት ደግሞ ሁለተኛው ፓርት ስለ ሲልቪያን ቦነት ትልቅ ታሪክ ነው። በጣም እናመሰግናለን። አሁን አንድ ማስታወቂያ ካሰማኋችሁ በኋላ ወደ አንድ ዘፈን እንሄድና ወደ ፒተር ጁሊያን ትላንትና በላሊበላ የተገኙን አንድ ትንሽ ደቂቃዎች ካሰማችሁ ወዲህ ከዛ ወዲህ የመዝናኛ ጊዜ ይኖረናል። የዛሬውን ዝግጅት አቀናብሬ እማቀርብላችሁ ወርቁ አያሌው ነኝ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እነሆ ማስታወቂያው።
CITR loves its friends. Having a Friends of CITR card entitles you to awesome discounts from businesses in your community. Maybe downtown is your stomping ground. Present your Friends of CITR card at 212 Productions Limited, Beat Street Records, Dream Apparel and Articles for People, The Fall Tattooing, Flaming Angels Boutique, Pacific Cinema Tech, Heart and Soul Clothing Inc., Hits Boutique, Raw Canvas, Scratch Records, Spank Clothing, True Value Vintage, Vinyl Record, and Woo Vintage Clothing, and receive great discounts. So become a CITR member, get a free friends card, and feel the love. Make it back to the room you hide in. It's the same every day. Same every day.
አድማጮቻችን እንግዲህ አሁን ወደ ፒተር ጁሊያን ትላንትና ማታ በላሊበላ ስለ ቡርቱካን ሚደክሳ መፈታት ከስር ነጻ መሆኑን የተናገሩን ጠቅላላውን እሱን ሳሰማ ሌሎቹን ጠቅላላ ፕሮግራሞች ያው በመላኩ የሚቀጥሉ ሳምንት ተቀነባብሮ በደንብ ይሰማላችኋል። እና ስለዚህ ፒተር ምን አለ ትላንት በላሊበላ እነሆ ይሄንን
Amasa Ganala.
Thank you.
Because this is a very important first step in building Ethiopian democracy. And tonight we can celebrate Rutsken Medexa's freedom. She is free, finally, after years in prison. And she is free because of the work of people right across the length and breadth of Canada. When I met with members of the Ethiopian community several years ago and was told about this situation, I and Raj Chauhan and a number of others wanted to get involved in the campaign to secure her release. But what really struck me was how it resonated with Ethiopian Canadians across this country. Every week, it seemed, in Parliament, we were presenting a petition from another part of the country. Ethiopian Canadians had gone out, they'd gone door to door, they'd spoken to their neighbors, they'd spoken to their family and friends. And that created momentum for, as we spoke in Parliament about her, other countries were also raising the same issue. And I think, for me, one of the most impressive moments of my political career was when I got word that Rutsken had heard me speaking on Voice of America and had garnered hope from that interview that someday she would be released, because I mentioned on that interview how Ethiopians of all origins in Canada and elsewhere in the world were fighting to secure her release. It is all of you that led to this breakthrough and led to her release. It is all of your work. And collectively, as a team, we have come together. We have accomplished that first step of her being released. As our brothers so poignantly mentioned, it is only a first step in securing the release of thousands of Ethiopians who are unjustly imprisoned. And then getting to that shining day when democracy is firmly entrenched in Ethiopia and Ethiopians can, with their voice, choose their government, choose their leader, and choose the direction that the country will take. We will work together. All of us will work together. Tonight we celebrate her release. Tonight we talk about the day when Rutsken Medexa can tour Canada and speak out now, because that is possible, and the Ethiopian community needs to start looking at that. I hope to bring her to Ottawa, and I hope she's speaking in the Lower Mainland, and I hope right across this country people will become acquainted with her energy and her passion and her honesty. But that first step has to be followed by others. So let's celebrate tonight, and let's tomorrow recommit to fighting for democracy in Ethiopia and for true freedom for Ethiopians. So on behalf of the Parliament of Canada and all those parliamentarians who were involved, again I say Amasa Ganala, thank you so much.
አድማጮቻችን እንግዲህ ወደ ዋናው ፕሮግራማችን እያጠናቀቅ ነው። እንግዲህ ከእንግዲህ ወዲህ አንድ አጥር ያለ ስለ ኢትዮጵያን ኮሚኒቲ አቶ ከበደ ይገልጽልና ወደ መዝናኛው ፕሮግራማችን እንሄዳለን። የዛሬን ዝግጅት አቀናብሬ ማቀርብላችሁ ወርቁ አያሌው ነኝ ከሲአይቲአር 101.9 FM Vancouver BC Canada። ጤና ይስጥልኝ አቶ ከበደ።
እንደምን አደርክ ወርቁ? እንደምን ነህ
ከበደ? የሚቀጥለው ቅዳሜ ኦክቶበር 23 2010 ከሶስት ሰዓት እስከ ስድስት ሰዓት ስብሰባ ይኖራል እና እንዴት ነው እስቲ አንድ ሁለት ደቂቃ ልስጥ። መቼም ዛሬ ስለተጣበቁ ያው ሁላችንም ሰምተናል፣ በዛ እንገኛለን። እስቲ
አዎ፣ እኔም በሁሉም ሬዲዮም ተነግሯል፣ ግን ለማስተዋወስ ነው።
ኦኬ።
እና በዛ ዕለት ሁላችሁም ተገኝታችሁ ስለ ኮሚኒቲው ይዘትና ሁኔታ እንደገና ደግሞ ወደፊት ይሄን የኮሚኒቲውን ስራ አመራር ለመምረጥና አንዳንድ ጉዳዮችን ደግሞ የሚሰሩትን ነገር ካለ ወይም ጥፋትም ካለ ልማትም ለመነጋገር ስለሆነ በዛ ዕለት ባካችሁን መታችሁ ያላችሁን ሀሳብ እንድትገልጹ ነው። ለምን በዛ ዕለት መታችሁ ሳትሉ ስትቀሩ ቤት ሁናችሁ አይ ኢትዮጵያ ኮሚኒቲ እንደዛ አይደለም እንደዚህ ነው እንደዛ ነው ከመባል እባካችሁን አሁንም በኮሚኒቲው ስም የምንጠይቀው በዛ ዕለት ተገኝታችሁ ሀሳባችሁና የሚሰራላችሁን ሰው እንድትመርጡ በዛ ቀን እንድትገኙ ጠቅላላ የቫንኮቨርን ህዝብ እንጠይቃለን በኢትዮጵያ ኮሚኒቲ ስም።
በጣም አመሰግናለሁ አቶ ከበደ። ሁላችንም እዛ እንሆናለን። ሌላ ምጨምሮ ነገር አለ?
አረ ምንም የለም ይሄ ብቻ አደራ ምንለው በዛ ቀን ህዝቡ እንዲገኝልን ነው እና ይሄ ወሳኝ ነው በሁሉ ጊዜ ስለ ኢትዮጵያ ኮሚኒቲ ወደ ኋላ እንደ ህንዶቹ እንደ ቻይና ምናምን እየተባለ ሁሉ ጊዜ በታሪክ በወሬ ከመናረክ ሰው ተገኝተን አንድ ነገር እንድናረግና ኮሚኒቲያችንን እንድናሳድግ ነው አቶ ወርቁ
በጣም አመሰግናለሁ አቶ ከበደ
አመሰግናለሁ ይሄን እድል በመስጠት አቶ ወርቁ
ቴንክ ዩ አድማጮቻችን እንግዲህ አሁን ወደ ትንሽ ወደ 1 2 3 ሙዚቃ ላሰማችሁ እስቲ አሁን አይነዋ የሚሎን ያማርኛ ዘፈን አሰማችኋለሁ እነሆ ሙዚቃ እንግዲህ ሁላችሁም እንግዲህ የሚቀጥለው ሳምንት እንዳትቀሩ
ነጋ ዱፍቴ
ገለቶማ
መዳኔት ናደረ
አድማጮቻችን እንግዲህ ይህ የመጨረሻው ዘፈን ይሆናል። በጣም አመሰግናለሁኝ። እስከሚቀጥለው ሳምንት ድረስ ደና ሁኑልኝ። ያው በድሬ ያው ለራስ ይቆርሱ አያሳንሱ እንደሚባለው እስቲ ዛሬ እንኳን በድሬ ልዝጋብየ ነው። ዛሬ በጣም ጠበብ ባለ ጊዜ ውስጥ ከመዝናኛውንም አንዳንድ ነገሮችን ኢምፖርታንት የሆኑ ነገሮችን አቅርበናል። በተለይ ሰፋኒት እንደውም ደግሞ አቶ ደበበን በጣም ያመሰግን የሰፋኔት ሲልቪያን የሚቀጥለው ሁለተኛው ክፍል አለ። ሰፋኔት ብዙ መጽሐፎችን አንብባለች። አንዳንድ ነገሮችን አቀርባለሁ። እንዲሁም ደግሞ ከታሪክ ማህደር ሁልጊዜ የሚቀርብልን በጥሩ ሁኔታ እየተነቀባበረ በፌስቡክ ላይ እና በሌሎች ቦታ ላይ ወይንም እየተደወለ የሚመሰገን አቶ ደበበ ጁሉን ላመሰግነው ወዳለሁ። ትልቅ የዚህ የሬዲዮ ተካፋይ በመሆኑ ሌላው ደግሞ የሚቀጥለው ሳምንት ቅዳሜ ለት የኢትዮጵያን ኮሚኒቲ ምርጫ ስላለ እንዳያመልጣችሁ ወይንም እንዳያመልጠን ሄደን እንሳተፍ። በዚህ ሰናበታችኋለሁ። ከሲአይቲአር 101.9 ኤፍኤም አሁን ዳንኤል ትገባለች። በዚህ ሰናበት መልካም ሳምንት። የሰላም የፍቅር የጤንነትና የደስታ ሀብት ይሁንላችሁ። ወርቁ አያሌው ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ።
Send out the one.